ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ ሐምሌ 13 ቀን 2015 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ሐሙስ ሐምሌ 13 ቀን 1325 ቀናት አለፋቸው።
የወጣቶቹ ሰቆቃ ያልቃ እንበል እስከ መቼ?
በሀገራችን ዘረኛ ፋሽስቶች ከደርግ ጀምሮ ወያኔና የአሁኑ የኦነግ ኦሮሞማ ፋሽስታዊ ዘረኛ ቡድኖች አገዛዞች ድረስ የህዝብ ፍጅት፣ አፈና፣ እስር፣ ግብረስየል መፈናቀልና ስደት በመጠኑ ይለያይ እንጂ የህዝባችን ፍዳ ሆነው ቆይተዋል። በሰላም ወጥቶ መግባት፣ በነጻ መዘዋወር፣ በሃይማኖቶች በተለይ በኦርቶዶክስና እስልምና ምዕመናንና አገልጋዮችን ማዋረድ ወዘተ በህዝብ የተመረጠ መንግስት እውን እስካልሆነ እጣፈንታችን ሆነው ይቀራሉ። በያቅማችን ለትግሉ አስተዋጽኦ የማድረግ ግዴታ አለብን። የታሪክ ብረዛ በሚል ርዕስ በሃማቱማ የቀረበው ትንታኔ ቆየት ያለ ቢሆንም ሁኔታው ግን ስላልተለወጠ አሁንም ቢሰማ ግር የሚያሰኝ ምንም ነገር የለውም። ከዝግጅት ክፍላችን ከቀረበው የዕለቱ ሐተታ በመከተል ይቀርባል። በቅድሚያ ዜና።
በጋምቤላ በተከሰከሰ ግጭት ከ30 በላይ ሰዎች መገደላቸውን ነዋሪዎች ተናገሩ። በጋምቤላና ከተማ ካኛዋክና በኖየር ብሔረሰብ አባላት መካከል በተነሳ ግጭት ከሁለቱም ብሔሮች ከ30 በላይ ሰዎች መገደላቸውን የከተማ ነዋሪዎች ተናግረዋል። በአካባቢ ብሔር ብሔረሰቦች ቀን መከበር ከጀመረ ከወያኔ ዘመነ መንግስት ጀምሮ ለሁሉም ብሔር ብሔረሰቦች መገለጫ ይሆናል በሚል የፖለቲካ ሐሳብ ባቆቋሙት ሴራ መሰረት ዛሬ ሁለቱ ብሔሮች እየተጋጩ በርካታ ንጹሃን እንዲሰው ሆኗል። ስለሆነም ያኛው ብሔረሰብ ተወላጅ የሆነው የኖር ተማሪ ባለፈው እሁድ ለት ከተገደለ በኋላ የኖር ብሔረሰብ አካባቢውን ለቀው ይውጡ በሚል ከሰሞኑ 10 ሰዓት ጀምሮ እስከ ምሽቱ 2 ሰዓት ድረስ በሁለት ብሔር መካከል ከፍተኛ ተኩስ ልውውጥ ሲካሄድ እንደነበረም ተናግረዋል። ያኛው ብሔር አባላት የኖር ብሔር አባላትን ሰፈራችን ለቃችሁ ውጡልን ሲል የኖር ብሔር አባላት በበኩላቸው ከባሮ ወንዝ ወዲህ ያለው የኛ እንጂ እናንተ አይደለም እንደሚሉ መረዳት ይችላል። ይህን ተከትሎ በዛሬው ዕለት በጋምቤላ ከተማ ባንኮችን ጨምሮ ሁሉም የመስሪያ ቤቶች በመዘጋታቸውን እንዲሁም የተሽከርካሪና የሰው እንቅስቃሴ አለመኖሩን ለማወቅ ችለናል። በህዝባዊ ኃይሉ እርምጃ ሊወሰድባቸው የሚገባ የህዝብ ጥላቶች ይፋ ሆኑ። እነዚህ ግለሰቦች በአማራ ህዝብ ላይ ግልጽ የዘር ማጥፋት ጦርነት የከፈተውን ህዝብ ጠል ስርዓት አስቀጣይና አማራ ጠል ሆዳም የሆኑ የህዝብ ቀንደኛ ጥላቶች ናቸው። ስለሆነም ዶክተር አብዱ ሁሴን ኢብራሂም የሚባል የደቡብ ወሎ ዞን አስተዳዳሪ ይህን ባንዳ የማያውቀው አማራ የለም፣ ምክንያቱ ደቡብ ወሎ አማራ ምድር ላይ የተቀመጠ ጃልመር ወይም ሽመልስ አብዲሳ በማለት የሚጠራ ነው። ኦነግ የት ነው ብላችሁ ለምትጠይቁ አብዱ ሁሴንን ማወቅ ይቻላል የሚል የልሂቃን ሐሳብ እየተሰነዘረ ነው። የግለሰብ ከ2013 ዓ.ም ጀምሮ በነበረው የያኔ ጦርነት 600 የነፍስ ወከፍ ትጥቅ ለሚሊሻው እንዲሰጥ ቢረከብም ሽጦ ለግሉ ጥቅም እንደዋለና ከወሎ ህብረትና ከኦሮሞ ተወላጆች ከአዳማ ድረስ የሚመጡ ሰዎች ጋር እየተገናኘ ኮምቦልቻና ደሴ ላይ በድብቅ ስብሰባ የሚያደርግ እንዲሁም እኔ በመመረው ዞን አንድም ፋኖ አይንቀሳቀስም እንቀሳቀሳለሁ የሚል አንገቱን ነው የሚቆርጠው በማለት የሚዝት ቀንደኛ የአማራ ጥላት ነው። ፋኖ በደቡብ ወሎ እንዳይኖር መበተን ከቻልክ ወደ ፌደራል ክፍኛ ስልጣን ይሰጣል በሚል የወሬ ትዛዝ ይህንን እየፈጸመ ያለና ህዝብን እያስጨፈጨፈ የሚገኝ የመለው አማራ ጥላት ስለሆነ ከወዲሁ ከነ ግብረ አበሮቹ እርምጃ ሊወሰድበት እንደሚገባ ተጠቁሟል። ኮማንደር አሳምነው የሚባል የደሴ ከተማ ፖሊስ መምሪያ ኃላፊም ሁለተኛው ቀንደኛ አማራ ጥላት ነው። የደሴ ከተማ ላይ ወጣትን በማሳፈን በማስደብደብና በማስጨፍጨፍ ጭካኔ ይታወቃል። ይህ ግለሰብ ወደ ክልል የስልጣን እድገት እንዲሰጥ ፋኖ ደሴ ላይ እንዳይኖር አድርግ ተብሎ በተሰጠው ተልእኮ መሰረት ከ2014 ዓ.ም ጀምሮ ፋኖን ሲያሳድድና ሲያሸማቀቅ የኖረ አሁንም ወጣቱን ፋኖ ናችሁ በማለት በፋሽስት ሰራዊት እያስደበደበና የአካል ጉዳት ጭምር እንዲፈጸም ያደረገ የሚገኝ ባንዳ ነው። በተጨማሪም ከተለያዩ ተቋማት ወሎ ህብረት፣ ራደፓ፣ ከአገው ሸንጎና ከወነግ ጭምር ገንዘብ በመቀበል ፋኖን አጠፋላችኋለሁ እያለ ገንዘብ የሚሰበስብ በህዝብ ላይ ጦርነት እያወጀና ህዝብን እያስጨፈጨፈ ያለ የህዝብ ጥላት ነው። የግለሰብ ፋኖን አጠፋላችኋለሁ እያለ ከጥላት የሚቀበለው ብር አልበቀው ብሎ በ2014 ዓ.ም ተመረጠ በብልጽግና ካቋቋመ ፋኖንን ከሚሉ ሆዳሞች ጋር በመሆን የግለሰብ ወርቅ ቤት ሲያዘርፍ የነበረና ከተሰረቀ ንብረት ሲካፈል እንደነበር በግልጽ ይታወቃል። የከተማው ህዝብ ይህንን በሚገባውቁና ተብቆ ጸረ ህዝቡን ማስወገድ እንደሚገባው ለነገ ያማራና ብሎም የሀገሪቱ የድነት መንገድ እንደሚሆን ሊያውቅ ግድ ይላል። በመቀጠል አብዱ ታከለ የሚባል ግለሰብ የኦሮሞ ተወላጅ ሲሆን የሰኞ ገበያ ክፍለ ከተማ ሚሊሻ ጽፈት ኃላፊ ሆኖ የተሾመ ሸረኛ ነው። ወደ ደሴ የመጣበት ካጣየ ሲሆን የመጣበት ምክንያት በኦህዴድ ትዕዛዝ ለትልቅ ተልእኮ ነው። ከ2011 ዓ.ም ጀምሮ በነበረው የኋላ ታሪኩ አጣየ ላይ የነበረው ነግ ሲያደራጅና አማራ ሲያስጨፍጭ ኖረ። እንዲሁም አጣየ ከተማ እንድትቃጠልና እንድትወድም ያደረገ የአማራ ጥላት በህዝብ ደም የጨቀየ የነግ ተልእኮ አስፈጻሚ ነው። በመጨረሻ ማሳመነው ጽጌ ከሞተ በኋላ ወደ ደሴ መጥቶ የወጣ ክፍለ ከተማ ሚሊሻ ጽፈት ኃላፊና የነበረና አሁን ደግሞ የሰኞ ገበያ ክፍለ ከተማ ሚሊሻ ጽፈት ኃላፊ ነው። ግለሰቡ አሁንም የነግ ተልእኮ ከወሎ ህብረት አባላት ጋር በመሆን ደሴ ላይ ከፍተኛ ሥራ እየሰራ የሚገኝ ነው። የነግ አባላትም ከተሚቼ ደሴ እንደገቡና በደሴ ከተማ ዙሪያውን ቤት በመከራየት እንደተቀመጡ በማድረግ ስፖርታዊ እንቅስቃሴ በማሰመሰል ስልጠና ጭምር ጫካ ውስጥ እንዲሰለጥኑ ያደረገ የነበረ ሚስጥር ሲወጣበትና ወጣቱ እርምጃ ይወስድብኛል ሲል ስልጠናውን ያቋረጠው ይህ ግለሰብ ክትትል እንዲደረግበትና ከዚህ ድርጅት እንዲቆጠብ ህዝብ መልእክት እያደረሰ የነበረ ቢሆንም አሁን ግን ከአቅም በላይ ስለሆነ ቀጥታ ወደ እርምጃ መግባት እንደሚገባውም ተጠቁሟል። ለመርሳ ከተማና አካባቢ ነዋሪዎች በሙሉ የተላለፈ አስቸኳይ ጥሪ። የኦሪድ ተላላኪ የሆኑት በየደረጃ የሚገኙ የአማራ ብልጽግና አመራሮች የጦርነት ድግስ አዘጋጅተዋል። ለህዝባቸው ሳይሆን ለከርሳቸው የሚኖሩ የመርሳ ከተማ አስተዳደር ባለስልጣናት የመከላከያ ሰራዊት ከአካባቢ ካሉ ፋኖች ጋር በመሆን ጦርነት እንዲከፈት ማድረጋቸው አልበቃ ብሎ ወንድማማቾችን እርስ በርስ ለማገዳደል ሚኒሻ ለማሰልጠን የኮብልስቶን መንገድ ማስመረቂያ በሚል ሰበብ ከባለ ሀብቶችና ከማህበረሰቡ ገንዘብ እያሰባሰቡ እንደሆነ ከውስጥ ባገኘነው መረጃ ማረጋገጥ ችለናል። ወንድማማቾችን እርስ በርስ ለማጋጨትና ለማዋጋት ደፋ ቀና የምትሉ የከተማ አካባቢ ባለስልጣናት በአስቸኳይ ከድርጊታችን እንድትቆጠቡ፣ ገንዘብ እንድትዋጡ የምትሉ የምትጠይቁ የከተማ ባለሀብቶች በሙሉ የሚሰበሰበው ገንዘብ ለሚሊሻ ስልጠና እንደሚውል አውቃችሁ ገንዘብ ባለማዋጣትና ለወነግ መራክ ስራ ተባባሪ ባለመሆን የወንድማማቾች ጦርነት ለመከፈት የታቀደውን እንድታከሽፉ ከህዝባችሁ ጎን እንድትሰለፉ ጥሪያችን ያስተላለፍን፣ ከዚህ በተቃራኒ የኦሮሞ ስርዓት ተባባሪ ሆኖ ያገኘነው ከጠላታችን ለይተን እንደማናየው ለማሳወቅ እንወዳለንም ብለዋል። ለሚኒሻ ስልጠና ጥሪ ለሚደረግላችሁ በሙሉ እርስ በርስ በማገዳደል ህዝባችንን ወደ ጦርነት ለመክተት የሚቋምጡ አመራሮች ትዕዛዝ ባለመቀበልና ስልጠና ባለመውሰድ ከህዝባችሁ ጎን እንድትቆሙ፣ ለሚኒሻ ፖሊስና አድማ በታኝ አባላት በሙሉ እርስ በርስ በማጋጨት ህዝባችንን እንደ ጀን አልባ ለማድረግና ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ወታደራዊ ተጽዕኖ ፈጣሪ እንዳይሆን የደገሰልንትን የወንድማማች ጦርነት በውል በመረዳት ስልጠና ባለመስጠትና ከህዝባዊ ኃይሉ ጎን በመሰለፍ አማራ አንድነታችሁን እንድታረጋግጡ በአማራ ህዝብ ስም ጥሪያችንን እናስተላልፋለን ብለዋል። ዜናው በዚያ በቃ።
Oh, my God.
የሐሙስ ሐምሌ 13 ቀን 2015 ዓመተ ምህረት የፍኖተ ዴሞክራሲ ሀተታ የዝቅተኝነት ስሜታቸው ያበዙብን ጣጣቸው የሁሉም መንስኤ ኦነግ የተባለው ነው። ኦነግ ደግሞ ውልደቱ ከባህር ሳይሆን ከሶማሊያ ሻዕቢያና ግብጽ ከጸረ ኢትዮጵያ አረቦች ነው። የን ጸረ ኢትዮጵያ ክስተት ተጨማሪ ስትንፋስ የሰጡት የቆዩ የሀገራችን ጣላቶች እንግሊዝና ኖርዌይ ናቸው። እንግሊዝ በኤርትራ እንዳደረገችው ሁሉ ወለጋን ገንጠላ ልትገዛ ፍላጎትና ምኞት ነበራት። ከሽፎባታል። ምኞቷን ስላልተወች ግን ኦነግን ተጠቅማ ከግቧ ለመድረስ ስትዳክር ቆይታለች። ኦነጎችን በገንዘብም በስለላም ረድታለች። ለሌሎች የነፈገችውን ስደተኛነት እንደ ኖርዌይ ለኦነጋውያን በሰፊው ሰጥታለች። ሻቢያ በተለይም ጸረ ኢትዮጵያ ወልደ ማርያም ከግብጽ ጋር ሆኖ ኦነግን የደገፈና ያጠናከረ ነው። ይሃዛውንት ያፋን ለማፍረስም ብርሃነ መስቀል ረዳ የውያን ያለቃ እንዲሆን ወይም የትግራይ ጠባብ ቡድንን እንዲመሰርት ብዙ የሞከረ መሆኑም ይታወሳል። ዚያድ ባሬ በጸረ ኢትዮጵያ ተልእኮ ባሌና አሩሲ ተወላጆችን በሃይማኖትም በብሔርም ሊያደራጅና ኢትዮጵያ ላይ ሊያስነሳ ሞክሮ ሼክ ሁሴን አፈንግጠው ኢብነ አግ የተባለውን ግንባር ሲመሰርቱ የተደናቀፈበት ቢሆንም ሐረሪዎችን በግብጽ ኤምባሲው በኩል በካይሮ አሰባስቦ ነበር። ከሃዲውን ወልደ ማርያም ዱባለንም በሲዳማ ነጻ አውጭነት ግንባር አዘጋጅቶ ለድርጅቱ ሳውዲ የሰጥ የነበረውንም እርዳታ ከሶማሊያው የመከላከያ ሚኒስቴር ሳማንታር ጋር ሆኖ በገበያ ቸብችቦ ተጠቅሞበታል። ሲዳማ የኢትዮጵያ ቀኝ ግዛት ነው ሲል ከርሞ አባሎቹን ለሶማሊያ ባለስልጣኖች ገባር አራሽ አድርጎ መቆየቱም የሚረሳ አይደለም። በመጨረሻም እነ እሸቱ አራርሶን በሶማሊያ ካስገደለም በኋላ ጓዙን ጠቅሎ ከወያኔ ተደባልቋል። በዚህ ሁሉ ሂደት ኦነግ ይህ ነው የሚባል እንቅስቃሴ ማድረግ ተስኖት ሻቢያ ኮበር አካባቢ ካርቱም ሱዳን አምጥቶ ቢሮ ቢሰጠውም እንደ ድርጅት ተጨባጭ ህልውና ማስረገጥ ሳይችል ቆይቷል። በሶማሊያም ሻቢያም አቅራቢነት ሶሪያም ሊቢያም በርካታ እርዳታና ገንዘብ ሰጥተውት እንደነበር ሲታወቅ ሁሉን ጥፋት በኦነግ ላይ ብቻ ላለመጣልም ከዚሁ እርዳታ አብላጫውን ሻቢያ መቀርጠፉንም ማጋለጥ ይገባል። ከመስረታው ጀምሮ ኦነግ ያልነበረው ወሳኝ መልክ ምንም ንጻነት ያልነበረው ቡድን መሆኑ ነው። ሶማሊያም ለተወሰነ ጊዜ ሻቢያም ለረጅም ጊዜ ወያኔ በረጅሙ ይቆጣጠሩት ያዙት የነበር ድርጅት ነው። ለሊቢያም ለሶሪያም የኦነግ አመራር ታዛዥ ሆኖ ቆይቷል። ሻቢያ በኦነግ ውስጥ ጉዳይ ጣልቃ እየገባ አመራሩን ይመድብ ይቀይር እንደነበርና መርሃ ግብራቸውንም ያርም ያስተካክል እንደነበር ይታወቃል። ኦነግ እንደ ኢትዮጵያዊ ድርጅት ሆኖ የማያውቅ ከመሆኑ በተጨማሪ እንደ ተራ ፖለቲካ ድርጅት ሆኖም ሰርቶ የሚያውቅ አይደለም። አባላቱ በድርጅቱ ላይ ምንም ተጽዕኖ ወይም ተሳትፎ አልነበራቸውም። ኦነግ ጠቅላላ ጉባኤ አድርጎ አመራሩን መርጦ አስመርጦ መድቦ አያውቅም። በሻቢያ ስር የቆየው አመራር በአስመራ ዝግ ስብሰባውን አድርጎ መሪዎችን ይሽራል፣ ይመድባል፣ አዲስ መግለጫ ያወጣል። ይህ ነው የነሱ ጉባኤ። በቃ አመት ካመት ሻቢያ የኦነግ አመራርን አስወግዶ እነ ዳውድ ኢብሳን ከሾመ በኋላ የኦነግ ዋና መሪ ዳውድ ወይም በድሮ ስሙ ፍሬው ማአሾ ሳይሆን የሻቢያው ጀነራልና እነ ጌታቸው የአርበኞች ግንባር መሪዎችን የገደለው ኮሎኔል መሆኑ ሊደበቅ የቻለ ሐቅ አልነበረም። የወያኔው ኮሎኔል ለስልጣን ሲበቃም ለማ መገርሳ ወደ አስመራ ተጠርቶ ዓለምንም ቀድመው ሁኔታ ኦነግን በክብር ወደ አዲስ አበባ እንዲጋብዝ ያደረጉት ሻቢያ፣ ሳውዲና ኤሚሬትስ ናቸው። የተከተለውን ችግር ይኸው እየኖርነው ነው። ሸኔና ሰልጥኖ በትግራይ በነስባት ነጋ አስተናጋጅነት ወደ ኢትዮጵያ የመለሰውም ሻቢያ ነው። ታሪክን የመርሳት ድክመት ይተናወታናልና ነው መድገሙ ግዴውነብን። አዛዥ ናዛዥ ሆኖ ሲጫወትበት የባጀውንም የግንቦት ሰባት ቡድን መሪዎች በዘረኛው ኮሎኔል መጋጃነት እንዲሰለፉ ያደረገው ይኸው ሻቢያ ነው። ቡድኑ በትንትኑ ቢወጣም ዋናው ቡከኑ መሪያቸው አሁንም የዘረኞች ሚኒስቴር ሆኖ ኢትዮጵያን እየጎዳ ነው። ይህ ሁሉ ግልጽ የሚያደርገው ነጻ ድርጅት መሆን ያቃታቸው ቡድኖች ትላንትም ዛሬም ምን ያህል አገራችንን እንደበደሉ እንደጎዱ ነው። መይሶን ሳይቀር ቻይና ደርግን ደግፎ ትዕዛዝ ሲሰጠው ተቀብሎ ገደል ገብቷል። ልዋጭ ነጻ የቻይና መጽሐፍና ለደርግ ደግሞ ክላሽንኮቭ ጠመንጃ ነበር። የዝቅተኝነትን ስሜት እንደ ሐር ሶፍ ተስማምቶበትና አማረብኝ ብሎ የለበሰው ኦነግ ኦህዴድ ነጻ ሆኖ መቆም ተስኖት ጌታ እየቀያየረም አንዴም ለኦሮሞ ህዝብ አኩሪ ታማኝ ተጠሪ መሆን አቅቶት የገዳን የባህር ወጣን ቡትቶን አጥልቆ በህዝብ ላይ ባጠቃላይ መርገም ሆኖ ጥፋትን አስፍኖ ይገኛል። ኦነግ አልን ኦህዴድ ሸኔ አልን በአደን ኦሮሞ ብልጽግና አልን በደፈናው በጠቅሉ ብልጽግና ሁሉም ለጸረ ህዝብ ጸረ አማራ ጸረ አፋር ጸረ ኢትዮጵያ አውሬ ቡድን የተሰጡ ሸሽፋን ሰሞች ናቸው። ዘረኞችን በህብረት ትግል እናስወግድ። ድል ለኢትዮጵያና ህዝቧ ይሁን። የታሪክ ብረዛ ለወኔ አይጣፍጥ እናምሮ አይጥም። በሃማ ቱማ ያልነበረ ያርዳ የተባለ ይመስል ያልነበረ ያውራ የተባለ ይመስል የነነበር ኖሬ አገሪቷን ሞላት የነበረው ሳይሆን ያልነበረው በላት። ያልነበረ ያፈርሳል የተባለው ቀርቶ መከራችን ሆኖ የነበሩት ማፍረስን ተያይዘው ታሪክን ሲበርዙና ሲያፋልሱ መመልከት በምግብ ፈንታ ቁርስ ብቻ ሆኖብናል። ወደ ኋላ ዞራችሁ ታሪኩን አትዩ የሚሉ ብቅ ማለታቸው ምስጢር አይደለም። ይህን ባዮቹ ግን ትናንት ሳይሆን የዛሬ 100 ዓመቱን ያውም በሐሰት እየጠቀሱ ለመሬታችንና የዱር አራዊታችን በወራሪ አማራ ተበዘበዘ ጠፋ ብለው ወጣቶችን በተለይም አርሶ አደሮችን በሐሰት ታሪክ በርዘው ለጥበትና ለጥፋት ማስተለፋቸው የሚታወቅ ነው። ወያኔና መሰሎቹ ከተመሰረቱ ጀምሮ የህዝብን እይታ ወደ ኋላ እየጎተቱ በማንሸዋረር ጥላቻን አራግበው መጓዛቸው የሚታወቅ ሐቅ ሆኖ ሳለ ዛሬ ወያኔነታቸውን ሳይሆን ከመለስ ጓደኝነታቸውን ሰረዝን የሚሉ ግለሰቦች ትላንት ለፈጸሙት ወንጀል ከህዝብ ይቅርታ መጠየቅ የማይችሉት ሸክም ሆኖባቸው ያለፈውን እርሱት ይሉናል። ሌሎች ደግሞ ያለፈው ከተነሳማ ወንጀለኛ ሁሉ ከወያኔ ጎራ አይከዳምና ዘመን በላቸው ሲሉ ይማጸናሉ። ታሪኩን የረሳ
ስህተቱን ይደግማል ከመሆኑ ሌላ የወላጅ ገዳይን አባዬ ማዬ ብሎ መሳመንም ሊያስከትል ይችላልና ታሪክን እርሱ የሚለው ሰበካ ከቶም አይበጅም። ይህ እንደ መግቢያ ይሁንና ታሪክ አይበረዝ የሚለውን መፈክር ዳግም ማስተጋባት ግድ ሆኖ የሚገኘው በታሪክ ብረዛ የተጠቃውን የፈረደበትን ድርጅት ማለትም ኢሃባን ለመከላከል ብቻ ሳይሆን ታሪካችንን ካልጠበቅን ትግላችንም ሊደናቀፍና ለረጅም ጊዜ ለወያኔ ተገዥ ሆነን ልንቆይ ስለምንችል ነው። ታሪክን ማስታወስ ሐሰት ሐቅን እንደ አፍን ነቅቶ መከላከል ስንልም ቂምን እንደ ጽጌረዳ ተክል ውሃ እያጠጣን እናቆይ ለማለት አለመሆኑ ግልጽ ነው። መርሳት ሌላ፣ ይቅር ማለት ሌላ እንዲሉ ታሪካችንን መለስ ብለን ስናይ ህዝባችን ያለፈበት ሂደት ከነበረው ጊዜና እድገት ደረጃ ጋር ተዛምዶ መገምገም ያለበት መሆኑ መካድ የለበትም። አጼ ቴዎድሮስን ወይም አጼ ምኒልክን በዛሬ መነጽር አይቶ ለማውገዝ መነሳት ትክክል አይደለም ስንል ደጋግመን አሳስበናል። በተለይም ገምጋሚና ወቃሾቹ ራሳቸው ዛሬ ባለንበት ምዕተ ዓመት የድሮ ጨለንቆ ያሉትን በአሶሳና በደኖ እያጀቡና በአርባ ጉቡ እያደመቁ እያየናቸው ከዚያም ሌላ ባልሆነና ባልተሰራ መሰረተ ቢስ ክስ ሲቀርብ ደግሞ አግባብ አይሆንም ማለት ይቻላል። ወያኔ ለአባላቱ ስለ ኢትዮጵያ ታሪክ ሲያቀርብ የነበረው ሐሰት ፍሬ ወለደ እንደነበር ሰምተናል። ዛሬ ከነ ወንጀሌ ንስሐ ባልገባም ኢየሱስ ተቀበለኝ ብሎ የሚቀባጥረው ታምራት ላይኔም እሄደን ብሎ በወያኔ ታቅፎ ሲቧርቅ በሻቢያ የሜዳ ራዲዮ በአጼ ምኒልክና በጀግናው አሉላ አባነጋ ላይ ሲያወርድ የነበረውን አሳፋሪና ውሸት አዘል ውርጅብኝ ዛሬም የምንረሳው አይደለም። በወያኔ ወንጀሎችም ቀጥተኛ ተባባሪ ሆኖ ሳለ አሌ ብሎ ይክዳል። ገንዘብ መስረቁ የአደባባይ ምስጢር ሆኖ እያለ አይኑን በጨው አጥቦ ይክዳል። ድንቄም ሃይማኖት በኢትዮጵያ ወይ በፈረደበት አማራ ቀኝ የተገዛን ወይም አሁንም በዚህ መንገድ እየተገዛን ነው የሚሉትም ከታሪክ መጣላታቸው ግልጽ ነው። የተሳሳተ ዓላማና ተልእኮን ከግብ ለማድረስ ታሪክን ማዛባቱና መበረዙ ለሚመለከታቸው አስፈላጊ ነው። ወያኔ የኢትዮጵያን ህልውና ለመሸርሸርና ህዝብን ለመከፋፈል የህዝብን ታሪክ መበረዙ ያስፈልገዋል። ሐቅን ተናግሮ ሊከፋፍል ስለማይችል አዲስ የሐሰት ታሪክ መፍጠር ነበረበት። በአሁኑ ጊዜም ሳይታክት ይበርዛል፣ ይከልሳል። ግራዚያኒ መንግስቱ በጊዜው ኢሃባን ከህዝብ ለመነጠል ሐሰት በሐሰት ከምሮ ድርጅቱን በመወንጀልና በመክሰስ የነዛው ሁሉ ዛሬም በአንዳንዶች እየተስተጋባ መሆኑ ይደመጣል። ውሸት ሲደጋገም እውነት ይመስላል ያለው የሂትለር የፕሮፓጋንዳ ኃላፊ እሱም ዶክተር ነበር። ደቀ መዝሙሮች ዛሬም ብዙ ናቸው። በተለይ በአማራው ህዝብ ላይ ጠባቦች በየፊናቸው የረጩት የሐሰት ቅስቀሳ ባያሌ ፈረንጆች አሁንም እየተስተጋባ ነው። መጥፎ ወሬ ይበራል፣ መልካሙ ይተኛል ብለዋል ወላጆቻችን። መልካሙ ከተኛ ግን እስኪነቃ አገርን መቀማት ሊከተል ይችላል። ታሪኩን የረሳ ቅርሱን የዘነጋ የሞተለትንም ያልሰጠ ምስጋና ጠላት ይገዛዋል ባሪያ አርጎ ቀጥቅጦ ማን ሊያዝንለት ይሆን እሱ ራሱን ጥሎ። ስለዚህም ታሪክ አይበረዝ ስንል አገርን የመከላከል እርምጃ መሆኑ መታወቅ አለበት። ታሪክ አይበረዝ ብለን ስንነሳ ደግሞ አንዳንዶች ጥላቻ ነዛችሁ፣ ምሁራንን ዘለፋችሁ፣ ታዋቂ ገሌን ደፈራችሁ ብለው በመወንጀል ብዕራችሁ ይንጠፍ፣ ጉሮሯችሁ ይዘጋ፣ ምላሳችሁ ይታጠፍ ይሉናል። ከምቧጮ ለሰሩት ታቦት ይሁን ጣዖት ሁሉ ስገዱ ባይ ናቸው። ታሪክ ሲበረዝና በደም የተገኘ ቅርስ ከትቢያ ሲጣል ዝም በሉ መቼም ማንም ንቁ ዜጋ ሊቀበለው የሚችል ግሳጼ ወይም ምክር ሊሆን አይችልም። በተለይ በአሁኑ ጊዜ የወጋት ባቂንን በሚል ሽፋን ኢትዮጵያዊንን በሚል ጭምብል የትውልድን ተጋርዶ ሊያደባዩና የመጪውንም የትግል ይዘትና አቅጣጫ ሊያስቱ የተነሱ በስተው እያለ ከሁሉ በፊት ግን ምሁር ስንል በሆነ የፈረንጅ ትምህርት ቤት ፊደል ቆጥሮ አመታት ቆጥሮ ታርጋ የተለጠፈበትን ወይም የምስክር ወረቀት የተቀበለውን ማለታችን እንዳልሆነ መታወቅ አለበት። መማር ራሱ አጉል ጥንቆላ ከመሆን ላያልፍ እንደሚችል መለስም ባለ ዲግሪ ነውና ያየነው ነው። መማር ለጠባቦች መንጋ በሎሊነት አድሮ በወገን በሀገር ላይ መጨከን ከሆነ ይቅርበኝ ልደንቆር ይቅር ባልማረው ተማረ የተባለው ሰው መሆን ካቃተው የተባለውንም እንድንደግም ይጠይቀናል። ምሁር ስንል አዋቂ ከሆነ አዋቂነት ደግሞ ቢያንስ ሀቀኝነትን ማጠቃለል አለበት። ለሆድ ሳይሆን ለሀገር ጥቅም ቅድሚያ መስጠት፣ ሀቅንም በተመለከተ ደፋር መሆን፣ አገር ወዳድ መሆን፣ ሐዋርያ አርአያ መሆንን ይጠይቃል። በኢትዮጵያ ተጨባጭ ሁኔታ ምሁር የምንለው የጋን መብራቱንና ከትግል ርቆ ውሃ ገብቶ ያውም የአባይ ሳይሆን የዋሽንግተኑ ፖቶማክ ውስጥ የሚያልበውን ሳይሆን የአገርና የሕዝብን ሰቆቃ ሰምቶ አለሁላችሁ የሚለውን ነው። ስንቱ አዋቂ ኢትዮጵያዊ አራሽ ሁኖ ባዕድ አገር ታክሲ ነጂ ዘበኛ ሆኖ በኢትዮጵያ አንገቱን ደፍቶ እየኖረ መሆኑን እናውቃለን። አንድ ጀግና ትውልድ ለአገር ብሎ ሲዋደቅና መስዋዕትነት ሲከፍል በቦታው ያልተገኙ ዛሬ ተመልሰው ያንን ትውልድ ሊቀጠቅጡ ዘመቻ ሲከፍቱ በዝምታ ልናልፍ አይጠበቅም። ስለዚህም ሁሉን በተለይም ቀንደኛውንና መድረክ አጣባቢውን በየስሙ ከነታሪኩ ጠቅሶ አትዋሽ፣ ታሪክን አትበርስ፣ የሕዝብን ቅርስ አታቆሽሽ ማለት አለብን። ይህ የሚያስቆጣቸውና ቅር የሚያሰኛቸው ካሉ ይቅርታ ልንጠይቃቸው ባይጠብቁ ይሻላቸዋል። ዛሬ ባህላችን ለባርነት አመቻቸን ብለው በደፈናው በድፍረት የሚናገሩት ፕሮፌሰር መስፍን ለዚሁ የብረሳ ዘመቻ ዋና አቀንቃኝ ሆነው ቆይተዋል። ለረጅም ጊዜ በአክብሮት ብንይዛቸውም ለታገል የተማሪዎች ጋዜጣ አማካሪ አልሆንም ብለው ያኔ ጥንት ካስገረሙን ጊዜ ጀምሮ የአሜሪካንን ፖለቲካ ደግፈው ክርክር ከገጠሙን ከያኔ ጀምሮ ደርግን ስልጣን ለሲቪል አትልቀቅ ብለው ካስጠነቀቁና ጠመንጃው በጅ ነው ብለው መከሩ ከተባለ ጊዜ ጀምሮ የሽማግሌ መንግስት በሚል ፈሪጥ ደርግን በመጨረሻ ለወያኔ ለማዳከምና ለማመቻቸት የተጫወቱትን ሚና ስናጤን እነ ፕሮፌሰር አስራት ለግንጠላ እጅ አንሰጥም ብለው ጸንተው ሲቆሙ እሳቸው ከመለስ ዜናዊ ጋር ተሞዳምደው ልጆቼ ወዘተ ብለው መክረው ኢዲያቅን ደም የጠማው ብለው አውግዘው የሀፋ በነጭ ሽብር ለፍርድ ይቅረብ ብለው በወያኔ ተይዘው የጠፉትን የሀፋ መሪዎችና አባሎች ጉዳይ ባነሳ መብረቅ ኢንታይም ብለው በሰላማዊ ትግል አባወራነት ሽፋን ጸረ ወያኔውን የትግል ሙከራ ሁሉ አውግዘው ቅንጅትን በመከፋፈል ሚናቸውን ተጫውተው ወዘተ ወዘተ ያደረሱትን ተከታታይ ጉዳት ስናይና በተለይም እሳቸው ጠባይ አሳምረው ከደርግ ጋር ተቻችለው ሲኖሩ በግብ የተረሸነውን ወጣት ትውልድ ነጋ ጠባት ያወግዙትን ሰማ አልበስቶም ፕሮፌሰር መስፍን ዝም አይነት ዝም ዶክተር በቃ ልንላቸው ይገባል። የታገለውንና እየታገለ ያለውን በማውገዝና በማጥቃት እሳቸው ወደዱትም ጠሉትም ሚናቸው የሕዝብን ትግል ማዳከም መሆኑን መንገርና የተያያዙትን የታሪክ ብረዛ ለባርነት ያመቻቸን ባህላችን ሳይሆን በቅድሚያ የእሳቸው አይነቱ አፍራሽ ቀስቀሳና ድርጊት ነውና አቁሙ ማለት ተገቢ ነው። እሳቸው መባልን በራሳቸው ተጻረውታልና በሰልፋቸው መሰረት ሊመዘኑ ያሻል። ፕሮፌሰሩን ጣዖት ያደረጉ እየየን ባያቀልጡ የምንገረም አንሆንም። ሩቅ አገር ያስዋሻል እንደተባለው ሌሎችም በዚያ ትውልድ ላይ ከመዝመታቸውና ታሪክን ከመካዳቸው ባሻገር ዛሬም ትግሉ ቀና መንገድና መሰረት እንዳይዝ አወቅን ብለው ሎሌነትን እና ውጅምብርነትን ይሰብካሉ። አንድ ሰሞን ስልጡን ፖለቲካ በሚል ሽፋን ጸረወያኔውን ትግ በእጅ መስጠት ሊፈርጁ የሞከሩ እንደነበሩ እናስታውሳለን። በዓለም አቀፍ ደረጃ በፊልም ሰሪነታቸው የታወቁት አቶ ኃይሌ ገሪማ በቅርቡ ያበረከቱት ጤዛ የሚለው ፊልማቸው በዓለም አቀፍ ደረጃ አድናቆትና ሽልማት ያገኘ መሆኑ ይታወቃል። ከዚህ ተያይዞ ግን የሰጧቸው ልዩ ልዩ ቃለ መጠይቆች ለአዲስ አበባው ፎከስ መጽሔት፣ ለፌስፓኮ ወዘተ ግን ያን የታገለውን ትውልድ በአገር አጥፊነት የሚወነጅል ነው። ስለ ቀይ ሽብር የማውቀው የለም ቢሉም ስለማያውቁት የምኒልክና ጣይቱ ፍቅር ግን ፊልም ልሰራ እፈልጋለሁ እያሉ ፊልማቸው ያን የቀይ ሽብር ሰለባ የሆነውን ትውልድና ድርጅት ያስቸለችላል። ትግሉና ሽብሩ ሲካሄድ አሜሪካ የነበሩት አቶ ኃይሌ በዚህም ፊልማቸው ቢሆን የታገለው ትውልድን መስዋዕትነት ስህተት ብለው የተሳሳተ ግንዛቤን ለአዲሱ ትውልድና ለባዕዳን ያስተላልፋሉ። ፖለቲካ አልወድም፣ ፖለቲከኞች ሁሉ ውሸታሞች ናቸው፣ ፈሪ ነኝ፣ ጠመንጃ መያዝና መተኮስ አልወድም ወዘተ በሚል መልሶችን የሰጡት አቶ ኃይሌ ገሪማ ያን ያልፈራ ትውልድ ግን የባዕድ ርዕዮትን ይዞ ኢትዮጵያን ሊያጠፋ ታገለ ብለው ያወግዛሉ። ባለፈውም ፊልማቸው ጎንደር ተጉዘው ህዝብ ዘመድን ሲጠይቁ ኢህአፓ ተብሎ እገሌ ተገደለ ሲሏቸው በታች በእንግሊዝኛ ሲተረጉሙ ኢህአፓ የተባለውን ሳይጽፉት ሲያልፉም ታዝበናል። ጭፍን ጥላቻ ለምን? ያ ትውልድ የተሰዋው አገሩን ጠልቶ ነው ብሎ መዋሸት ለምንስ አስፈለገ? ሀገር ከጠላ ህይወትን ለምን ሰው ይገብራል? ያ የኔ ቢጤ ሁሉ ጥቅም አግኝቶ ድርጅቱንና ትውልዱንም በሐሰት መክሰሱ ለምንድን ነው? ታሪኩን ካላወቁ ለማወቅ መጣር አይሻልም ነበር? ለራሱ አያውቅ ሰው አይጠይቅ ከመባል ያድን ነበር። አቶ ኃይሌ ከኢትዮጵያን ጻፍ ሲገመገሙ ታሪክን የሚበርዙና ለሐቅ ተገዥ ያልሆኑ ጀግናን ወቃሽ ናቸው። በሳቸው አይነት ደግሞ በካናዳ ነዋሪና ዜጋ የሆነ ነጋ መዝለቂያ የተባለ ጸሐፊ በካናዳ መንግስት ሽልማት ባገኘበት ግን እሱ ሳይሆን አንዲት ፈረንጅ ጻፈችው በሚል ውዝግብ በተነሳበት የእንግሊዝኛ መጽሐፉ የህይወት ታሪኬ ብሎ አደራ እንዳትስቁ ፈጠራውን ቢያቀርብም ለለውጥ የታገለውን ትውልድ በጅምላ የምሁር ወንበዴ ኢንተሌክቹዋል ታግስ ብሎ ከማውገዙ ሌላ በጅጅጋ ኢህአፓ አባል ሲመለምል አንዱን ይመጣና አባልኩን ተብለሃል ሲል አልፈልግም ካልክ ወዲያው በጥይት ይደፋሃል ሲል ዋሽቷል። ይህ በተጨባጭ በትግል ያልተሳተፈና ያልጻፈውን መጽሐፍ ጻፍኩ ብሎ ለቅሌት የተጋለጠ ግለሰብ አጼ ምኒልክንም በጭፍን መንቀፍና ይህን ሁሉ ውሸት ማቅረብ የተገደደው እንኳን ኢህአፓ ኢሰፓም ቢሆን አባል ካልሆንክ ብሎ በዚያው ሲረሽን አልሰማንም፣ በትግሉ ጊዜ ሚናው ባዶ በመሆኑ አማራ በምዕራብ ሶማሊያ ነጻ አውጪ ግንባር ገብቶ ታገለ የሚለውን ቀልዱን ትተን ሀፍረቱን ለመደበቅ ሳይሆን አይቀርም ብሎ መገመት ቢቻልም ጥፋቱ ግን በቀላሉ የሚታለፍ አይደለም። ሌላ ቅጥረኛ ፈረንጅ ፒተር ሽዋብ የተባለም ደርግን ለመደገፍ ሲነሳ በዚያ ታጋይ ትውልድና ኢህአፓ ላይ ያሰራጨውን የፈጠራ ወሬና ክስ የምናስታውሰው ነው። የኢትዮጵያን ታሪክ በተመለከተም የኤርትራ እንቅስቃሴን ደገፍን ያሉ ባዕዳን ጸሐፊዎች የሽንድለር ሊስት የተባለውን ታዋቂ መጽሐፍ የጻፈው ቶማስ ኬኔሊ፣ ዳን ኮኔል፣ ሟቹ አብዱራህማን ባቡ ወዘተ። ኦነግን ደጋፊዎች እነ ፒተር ኒግሊ፣ የጀርመን ቄሶች ሱዛን ሆሎኮም ወዘተ፣ የወያኔ አፈቀላጤዎች ሁሉ የጻፉትና ያሰራጩት አባይ ደረቀ ሐሰትና የታሪክ ብረዛ በጣም ብዙና ጎጂም ነው። ለብዙዎቹ መልስ ለመስጠት በየጊዜው የሞከርን ቢሆንም ግዳጁን ተካፋዮች በማነሳቸው ስራው ገና አልተሰራም። የሀገር ታሪክ ሲካድ አሌ ብሎ ከመነሳት ይልቅ በራጆቹን ማጀብና በዚያ ትውልድና በታገለው ድርጅት ላይ መዝመቱ የተመረጠ ይመስላል። በአሁኑ ጊዜ ታሪክን በማስተማመንና በዚያ በታገለ ትውልድ ላይ በመዝመት ግንባር ቀደሙን ቦታ የያዙት በዚያ ትውልድና በያፋ ላይ ወንጀል የፈጸሙት መሆናቸው የሚታይ ነው። በአንድ በኩል ከማንም በላይ ኢትዮጵያን አፍቃሪ ባህሏን ወዳጅ ሆነው በመቅረብ እና ጭራሹንም ጨርቃቸውን የጣሉ ወግ አጥባቂዎች ሆነው በመለፈፍ ያ ትውልድ የባዕድ ርዕዮት አምጥቶ አገርን ጎዳ፣ ፍጅት አመጣ ብለው ይከሳሉ። ያ ትውልድ የተፈጀው ባረመኔው ደርግ አገዛዝ ሆኖ ሳለ እነሱም ራሳቸው የዚሁ አገዛዝ ነፍሰ ገዳዮች ወይም ታጣቂ ካድሬዎች እንደነበሩ እየታወቀ ከመቅጽበትም ከአጼው አገዛዝ ደጋፊነት ወደ የቀይ ቀይ ማርክሳዊ ሌኒናዊነት ተቀየርን ብለው ሲምሉ ያልተደመጡ ይመስል አንዲት የንስሐ ቃል ሳያሰሙ አጥፍተን ነበር ሳይሉ ያን የፈረደበትን ትውልድ በቃልና በመጽሐፍ ይወነጅላሉ፣ በየድረገጹ ያጠለጥላሉ፣ በፓልቶክ መድረካቸው ይከሳሉ። የነዚህን አይነቶች ታሪክ በራጆች ዋና ምሳሌ የደርግ ኢሰፓ ታጣቂ ካድሬ የነበሩት ፕሮፌሰር መሳይ ከበደ ናቸው። ስማይ ጠሬ ነፍሰ ገዳዮች፣ ጨካኝ ካድሬዎች፣ ነጻ እርምጃ አራማጆች ወዘተን ደግሞ ዛሬ በየብሔረሰቡ ድርጅት ሳይቀር ገብተው ቢደበቁም ሊከሱ ሲወራጩ ማንነታቸውን ማጋለጣቸው አልቀረም። ዝምታም ጸጸት ነው ቢባልም እነዚህ ጉዶች በእነሱ ብሶ ከጨፍጨፋቸው የተረፈውንና አዲሱን ትውልድ በታሪክ ብረዛ ሊያቆስሉት ይጥራሉ። ድሮ የተማረ ለሀገር ይጠቅማል፣ ያኔ የተማረ ወገኑን ይረዳል። የዘንድሮ ትምህርት ግቡ ተለውጦ ተምሮ ማደንቆር ሆናሉ ተልእኮ። ክለኞቹ ለየት ባለ መንገድ ታሪክን እየበረዙ ያሉት ደግሞ ቀደም የፖለቲካ ታሪክ ጭራሽም የሌላቸውና ከየፈረንጁ ዩኒቨርሲቲ ዲግሪ ተረክበናል በሚል ለስማቸው ቅጽል ለጥፈው አሊያም ስማቸውን ሳይቀር ፈረንጅኛ ቃና ሰጥተው ፖለቲካ ሊያስተምሩን የተነሱትና ገና ሀሲሉም በዚያ ትውልድ ላይ መዝመቱን የመረጡት ናቸው። እነዚህ ብዙዎቹ የሀገራቸውን ታሪክ ጠንቅቀው ያላወቁ፣ የተካሄደው ትግል ምን ይዘት እንደነበረው ያልተረዱ፣ በጸረ ወያኔው ትግል የተከፈለውን መስዋዕትነት ሊያከብሩ ቀርቶ ሊያወግዙ የሚዳዳቸው፣ ስለ ወያኔ ማንነት ከግልብ ነባቢትና የታባቱ ባሻገር በሚገባ የማያውቁ አሜሪካ ነጻ ያወጣናል እንጸልይለት እንለምነው ባዮች ካለፈው ተመክሮ ለመማር ቅንጣትን ፍላጎት የሌላቸው አገር አገር ቢሉም ፈረንጅ አምላኩ የሆነ የባዕድ ገደል ማሚቴዎችና የኔቢቴውን ብዙሃኑን ህዝብን የሚንቁ ምርጥነት የሚሰማቸው ግብዞች ናቸው። ሳያውቁ የሚጠሉ ናቸውና ያን ትውልድ ማውገዙን ስራዬ ብለው ተያይዘውታል። አዲስ የሰለጠነ ፖለቲካ ልናሰፍን ነው። መሐይማን ሁሉ አድምጡን። ከስሙ በፊት ማዕረግ ቅጽል ያለጠፈ ከአጸደ መቅደሱ ይውጣ፣ ለዘላለም ዝም ይበል ወዘተ ይሉና ጸሎትና ምለላ አሜሪካ ውጭ ጉዳይ ሚኒስቴር በርከክ ብሎ አድህነነ ከማቱ ሰውረነ በምረቱ በቡሽ ዛሬ ደግሞ ኦባማ ሆኗል መሰል መድኃኒቱን እንደ መፍትሄ ያቀርባሉ። ዝብርቅርቅ ፖለቲካቸው ከሰላማዊ ትግል እስከ ጸሎትና ጭፍን ፍቅርን ያለውን አቅፎ ጠላትን ጠላት ማለት ተስኖት ሲባዝን ለአረመኔ ወያኔ ሰለባ ሆኖ ህዝብንም ያስጠቃል። ታሪክን መካድ፣ በደም የተገበየውን ተመክሮ ማክቸልቸልን ትተው ግብዝነትን በትሑትነት ተክተው በነበረ፣ ያልተማረና ድሃ የሚሉትንም ህዝብ መናቁን ትተው በነበረ፣ አሜሪካና ባዕዳንን መለመኑን ትተው በህዝባቸው መመካትን ተምረው በነበር፣ ትግላችን በተደጋጋሚ ለወያኔ ሰለባ ባልሆነ ነበር። ተንበርክኮ ጸሎት ተነጥፎ ልመና ለአምላክ ከሆነ እንጂ ለሰውም አይሰራ። ጎንበስ ያሉለት ሰው ልመና የበዛበት መርገጥ መቅበር እንጂ ማዘን አይመጣለት የሚለውን ጎህ ሲቀድ የተረዳው ትውልድ ግን ጠላትን ታግሎ አለፈ፣ ታሪክን ጻፈ እንጂ ራሱንም አገርንም አላዋረደም። ማን ያውራይ ነበር ብለን ደጋግመን ላልነበሩት ግን ትረካለም ንቀናቸው ለናፋስት እንደሞከር ነው ያደግ መሪላራሹ ዴሞክራሲ ለህዝብ ብሎ የተነሳው በባዳን ተቀስቅሶ ወይም ፍራታ አልበኝነት ተጠናውቶት ወይም ያኔ አገዛዙ ይል እንደነበረው ጃንሆይ ያበሉት ቲማቲም እንቁላልና ብስኩት አጥገቦት አልነበረም የጋሪና ፈረሱን ቦታ የሚቀያይሩ ያ ተውልድ የባደሪዎት በመጀመሪያ ያዘ ሲሉ ሀቁ ግን ያ ተውልድ ባገሪቱ አይነበረውን ኋላ ቀር ፍራትና ግፉን ሲገነዘብ ለአስተማረው ህዝብ መብትና ክብር ሊታገል ከወሰነ በኋላ ነው ወደ መንገድ መሻቱ የተሰማራው የባደሪዎት ሎሌ ሆኖ አገር ሊበጠብጥ የተነሳ ሳይሆን ለብዙሃኑና ለአገሩ በመቆርቆር አፋኙንና ብዙሃኑን ጢሰኛና ሁለተኛ ደረጃ ዜጋ አድርጎ ይበጠብጥ የነበረውን ስርዓት ሊያስወግድ የተነሳ ነበር። ሲነሳም መሬላ ራሹ ድህነት ወንጀል አይደለም፣ አርሶ አደሩ በግብር አይወገር፣ የህዝብ ዴሞክራሲያዊ መብት ይከበር ብሎ ተነሳ እንጂ ሌላ ከሀገርና ወገን ጥቅምና ፍላጎት ጋር የተቃረነ መፈክር አንግቦ አልታገለም። ከተካፊው ድጋፍ ያገኘው ይሐፋም የህዝብን ድጋፍና ፍቅር ያተረፈው የህዝብ ጥያቄን አስቀድሞና አንግቦ በመነሳቱ ነው። በዚያን ወቅት ቀርቶ ዛሬም ቢሆን ለውጥን ፈላጊ ኃይል ስርዓቱን ከአሜሪካ ሊያገኝ ይችላል የሚሉ የኢትዮጵያን ታሪክ ችግርና መፍትሄን በተመለከተ በቂና ጥልቅ ግንዛቤ ያላቸው ናቸው ማለት ለኛ ያስቸግረናል። በመሆኑም ያቶልድ አገሩን ወዶ ህዝቡን አፍቅሮ እንደዛሬዎቹ አስመሳዮች ሆዱን ሳያስቀድም እንደዛሬዎቹ ፈሪለናቶች በፍርሃቱ ሳይሸነፍ በጀግንነት መስዋዕትነትን ተቀብሏል። እምነቱ ለአገሩ መፍትሄ መንገድ ሆኖ አገለገለው እንጂ በተጨባጭ የምናቀው ታሪክ ያቶልድ ማንንም ሆነ ምንን ከአገሩና ከወገኑ አላስቀደመም ብሎ ይመሰክራል። ያፓም ቢሆን ከአገሩ በፊት ባዕዳንን ወይም ውሱን ድርጅታዊ ጥቅምን አስቀድሞ በነበር ምናልባትም የስልጣን ባለቤት ሆኖ ዛሬ ህዝብ ላይ በተፈናጠጠ ነበር። የኤርትራን ቅኝ ግዛትነት ተቀብሎ በነበር፣ ደርግ ለስልጣን ሲያባብለው እሺ ብሎ ባንዳነትን መርጦ በነበር፣ ቻይና መንግስቱ ኃይለማርያምን ስትደግፍ ቻይናን ተከትሎ ትግሉን ቢያቆም ወያኔ እንዳደረገው ሁሉ ሰፊ የኢትዮጵያ መሬት የምዕራብ ሶማሊያ ነው ብሎ በመፈረም የዚያድ ባሬን ድጋፍ ያገኝ ኑሮ ሱዳን ያዘዘውን ሁሉ እንደ ወያኔ ተቀብሎ ድልድይ ማፍረስ፣ የሱዳን ተቃዋሚዎችን አሳልፎ መስጠት፣ የአገር ዛፍን ማስጨፍጨፍ ወዘተ ተገኝቶ በነበር፣ ወያኔ በአሜሪካ ትዕዛዝ ረሃብተኛውን ወደ ሱዳን አጓጉዞ እንዳስፈጀውን አለስንዴና ዶላር እንደቀየረው ሁሉ አሜሪካ ሲያዘው የአገርና የህዝብን ጥቅም አሳልፎ ሰጥቶ በነበር፣ የዛሬ ፖለቲከኞች እንደሚሉት ግትርነትን ትቶ ብልጥ ቢሆን ኑሮ ለሊቢያው ጋዳፊ ኢትዮጵያ አረብ አገር ናት ወደ አረብ ሊግም እናስገባታለን ብሎ ቃል ቢገባ ኑሮ ምናልባትም ለስልጣን ተበቃ ነበር። ግን በኩርናውን ሽጦ ለስልጣን ቢበቃ ለህዝብ የሚበጅ ኃይል አይሆንም ነበር። ይሃባ ደግሞ ለህዝብ ስርየትና ለዲሞክራሲ መስፈን እንጂ ለራሱ የግል ጥቅም ስላልታገለ የካሃዲን ምርጫ መቼም አልተቀበለም። ሐቀኛ ታሪክን ስንቃኝ ያ ትውልድም ሆነ ይሃባ በየትኛውም ጊዜ ለስልጣን ሲሉ ለግል ጥቅም ሲሉ ፈርተውና ተርበድብደው አገራዊ ቃል ኪዳናቸውን አላፈረሱም። ለባዕድ ሀያል ሆነ ለአገር ውስጥ እብሪተኛ አገዛዝ አላጎበደዱም፣ ታግለው ተሰዉ እንጂ። ይህ ነው ዋናው ሐቅ። የዛሬዎቹን የታሪክ በራዦች ከትላንቱ ጀግና ትውልድ የሚለየው ግፍ ያስችላል ሲባል ዘመኑ አለፈና ሞት ይሻለኝ ማለት ከምላስ ጠፋና ተጎንብሶ መጫን መወቀጥ መረገጥ ተወዶ ታቀፈ ተመርጦ መሰንበት። የህዝብ አብዮት በምርጥ መኮንኖች ተቀምቶ ፋሽስታዊው ጽልመት በአገር ላይ ቢሰፍ ቀና ቀና ሲል ኢሃፓ ከጭቁኖች ጋር ሆኖ ሊታገል ሲነሳ ለብሪታኛው የመኮንኖች ቡድን አማካሪ ደጋፊ ጋሻ ጃግሬና አልፎም አራጭ ነፍሰ ገዳይ የሆኑ ዛሬ ያን ተውልድ ሆነ ኢሃፓን ሊወነጅሉ ሊፈቀድላቸው አይችልም። ያገርን ተከም በማስቀደም ኢሃፓ ካረዱትና ከጎዱትም ጋር ቅራኔን ወደ ጎን ትቶ በጋራ ትግል ሊሰለፍ የሞከረ ቢሆንም በህዝብና በአገር ላይ ወንጀል በደል የፈጸሙ ሁሉ ለትላንቱ አጸያፊ ድርጊታቸው ይቅርታ ከህዝብ መጠየቅ ቢቀር ተመልሰው ያን ትውልድ ማንቋሸሽና መክሰስ ሊፈቀድላቸው ከቶም አይገባም። ኢትዮጵያ ሀገሬ ሞኝ ነሽ ተላላ ተብሏልና በሚል ዝምታው ቀርቶ ባንዳው ሲሾምና አርበኛው ሲቸረቸር የቆየው የታሪክ ምጸት ማክተም እንዳለበት መታወቅ አለበት። ክህደትና ወንጀል ያዋጣል የሚል ቅርስ መተላለፍ የለበትምና ትውልድን የፈጀው አረመኔው አገዛዝ ሆኖ ሳለ የታገሉትን ባስፈጁ ለመክሰስ መሞከር ጸያፍ ነው። 1 ሚሊዮን ኢትዮጵያዊ በፋሽስት ኢጣሊያ የተፈጀው አርበኞች ስለታገሉ ሳይሆን ስለስፈጁት ሳይሆን ሙሶሎኒ ፋሽስት አረመኔ ስለነበረ ነው። ህዝብ ለመብቱ ለአገሩ ሲታገል በአረመኔ አገዛዞች መገደሉና መጠቃቱ አይቀሬ ነው። የመስዋዕት አልባ ትግል ፕሮፌሰሮች ከልፈፋ ባሻገር ለዚህ ተአምራዊ መፍትያቸው ግንባር ቀደም ሆነው መስዋዕት አልባ ትግልን ታግለው አላሳዩንም። በተቃራኒው ሰበካቸው ተገዙ፣ ተንበርከቁ፣ ሰልጥኑ፣ ብረት አታንሱ፣ ተንበርከቁ፣ እየተገዙ ጠባይ አሳምሮ መታገል የሚል ቅጥርጥር ነው። ከወያኔ እኩል ቀለዱብን ብንል የተሳሳተ አይሆንም። ያ ትውልድ አኩሪ ታሪክን ትቶ አልፏል። ያኔም ዛሬም የሚታገለው ኢሃፓም የዚህ ቅርስ ንጸብራቅ ሆኖ አሁንም አለ። ያ ትውልድ ካገዛዙ ጋር በጥቅ በንግድ በዶሮ ርቢ በፕላስቲክ ፋብሪካ በሆቴል ንግድ በቤት ኪራይ ወዘተ የተያያዘ አልነበረም። ያ ትውልድና የዚያን ጊዜ ድርጅት መሪዎች ከህዝብ ጎን በሁሉም መስክ የተሰለፉ ነበሩና እይታቸው ህዝባዊ እንጂ ከላይ ወደ ታች አልነበረም። ህዝብ ሲነሳሳ ከገዢዎች እኩል ስጋት አልገባቸውም። ለገዢው ክፍል ቀውጢ ከልመጣበት ብለው ፈነደቁ እንጂ ነገሮች ከቁጥጥር ውጭ ሊሆኑ ነው ብለው ባዕዳንን ማማከር አልገቡም። ሁኔታው ሲጠጥር ከፎቅ ተወርውረው ተሰው እንጂ መርዝ ጠጥተው ሞቱ እንጂ ካገዛዙ ለመታረቅ አማላጅ አልፈለጉም። በጠላት ላይ ተፉ እንጂ ሰፊው ህዝብ ሊገባበት በማይችልበት ሆቴል ከህዝብ ጠላት ጋር አብረው ውስኪ እየጠጡ ጭውውትን አልመረጡም። ኢሃፓ ወያኔን ከ1967 ዓመተ ምህረት ጀምሮ ታገለ እንጂ አላቀፈውም። ልጄ ወገኔ አላለውም። ወያኔ ኢህአዴግ ብሎ ጭምብል ሲያጠልቅ አጋለጠ እንጂ የትግራይ ምሽት ብሎ በዋሽንግተን ገንዘብ አምጡ ሲል ወያኔ በጠራው ሂዶ ገዳሪፍ ሱዳን የተሰራን ሰፌድ በብዙ መቶ ዶላር እየገዛ ለወያኔ ድጋፉን አልሰጠም። ከወያኔ ጋር በቆጠኝነት አልተጫጨም። ስልጣን አልተካፈለም። ህዝብን በተለይም አማራውን አልዘለፈም። ማን ታገለ? ማን ተሰዋ? ማን አገርን ረስቶ የግል ኑሮውን ኖረ? ማን ለወያኔ ጊዜ ሰጠው አለ? ወያኔ በኢሃፓ ጓዶች፣ በህዝብ፣ በአዲስ አበባ ተማሪዎች ደም ላይ ተረማምዶ የስልጣን ባለቤት ሲሆን ማን አጨበጨበ? አብሮ ተደራጀ? ማን ጠበበ? ማን እምቢ አለ ተቃወመ? ማን በነ ፕሮፌሰር አስራት ላይ ፈረደ? ማን በንጹሃን ደም ከወያኔ ጋር ሆኖ ታጠበ? ማን ስንቱን አገር ወዳድ ገደለ አስገደለ? ሂሳብ ይወራረድ ቢባል ሲያንስ ነው። መልስ ያሻዋል። ያለፈው አለፈ ብንል ደግሞ ባለፈው በአገርና በወገን ላይ ወንጀልና በደል የፈጸሙ ዛሬ አይናቸውን በጨው አጥበው ጸንቶ የታገለውን ከሳይ ሲሆን ወይም ይባስ ብለው የህዝብን የነጻነት ትግል እኛው ጉዶቹ እንብራው ሲሉ ዝም ብሎ ማለፉ የምንችለው ሸክም ሊሆን አይገባም። ከህዝብ መከራ ሁሌም ተጠቃሚ ሆነው የሚያሾፉ ምስጦችን ማጋለጥ ዛሬም ነገም አገራዊ ግዴታ ነው። ምነው አተቆጣችሁ ደመ መራራ ሆናችሁ ለሚሉን ምላሻችን ምነው አንቆጣ አንጤስ? የፈሰሰው እኮ የህዝብ ደም ነው። እየጮች ያለችው ውዲቷና አንዲቷ አገራችን ኢትዮጵያ እኮ ናት የሚል ይሆናል። ደግመን ደጋግመን ታሪክ አይካድ ያጠፉ ይቅርታ ይጠይቁ ስንል ይህ ካልሆነ ዛሬ የያዝነው ትግል ወደፊት ለመሄድ ስለማይችል ብቻ ነው። ትላንትን ረስተን ወደ ነገ መሮጥ ካዋዛ ሁላችንም ወዳለፈው አይናችንን መመለሱን ለአገር ብለን በተውን ነበር። ግን ይህ ትክክል አይደለም። ታሪክ በራጆች የሚደብቁት ወይም የሚያበላሿቸው መሠረታዊ ሐቆች አሏቸው። የኢትዮጵያን ታሪክ የሚክዱት ወያኔዎችና ጠባቦች ግን ጥላና ክፍፍልን እቅዳቸውን ያጠልቁ ነው። ትናንትን እርሱና ዛሬ ተቃዋሚ ወይም ነጻ አውጪ በሉን የሚሉ ደግሞ ወንጀላቸውን ደብቀው በአዲስ መልክ ያንኑ መከራ ሊጭኑብን ስለሚያልሙ ነው። የወያኔን አገዛዝ በሁሉም መልኩ የደገፉና ኃላፊ ተባባሪ ሆነው ወንጀል የፈጸሙ ለፈሰሰው ደም ሁሉ ተጠያቂነት ያለባቸው የወያኔ ቀንደኛ ሹመኞች፣ የአርባ ጉጉ በደኖ ነፍሰ ገዳዮች፣ ስንቱን ንጹህ ዜጋ ደብዛውን ያጠፉና ጦርነት ሊሰሩብን የፎከሩብን ጠባቦች ለነ ፕሮፌሰር አስራት አሰፋ ማሩ፣ ለጋይን ተስፋዬ ታደሰና ስንቶቹ ሕይወት መጥፋት ተጠያቂዎች፣ ለአንዋር መስጊድ አደባባይ ኢየሱስ ምስራቅ ወለጋ ሰለባዎች ሁሉ መጠየቅ ያለባቸው ወንጀላቸውን አምነው ሕዝብን ይቅርታ ሳይጠይቁ ከሕዝብ ጎራ መደባለቃቸውን በማንኛውም ሃይማኖት ቢሆን መቀበል አይቻልም። ክርስቲያን ነኝ ባይ ግለሰብ ደግሞ እኛ በምናውቀው ለወንጀሉ ለጥፋቱ ንስሐ ይገባል፣ ቁንጫ ቅማልና ቱሃን በፈላበት ገዳም ይዘጋል፣ ይራባል፣ ሰውነቱ ይቀጣል እንጂ የተቃዋሚ መሪ በሉኝ ብሎ ከአዲስ አበባ አሜሪካ ሄዶ ሲቀናጣ ወይም ሰባኪ ቄፎኛለሁ ብሎ የአሜሪካ ቱሪስት ሲሆን አላየንም ነበር፣ ማየትም አንፈልግም። ዋልድባና ዝቋላ በላስ ቬጋስ ተተክተዋል ካልተባለ በቀር ለወንጀለኛ መደበቂያ የሚሆኑ የሃይማኖት ተቋሞችና የፖለቲካ ድርጅቶችም የሚከበሩ ሊሆኑ አይችሉም። ትግላችን አግባብ ያለው አቅጣጫን ይዞ እንዲጓዝ ከተፈለገ በፈሪዎች ሊመራ አይችልም። ፈሪ አይኑር የሚል መፈክር ማጮሁ ስህተት ቢሆንም ቡከን የታጋይ ድርጅት መሪ ሊሆን አይችልም፣ አይገባውም። ፈሪ ተለይ ነጋሪት መደለቅ አለበት። ትግላችን ድል እንዲቀዳጅ የሚችለው በወንጀለኞችና ያለውን ስርዓት በአዲስ መልክ ሊቀጥሉ በሚመኙ ሲመራም አይደለም። ነፍሰ ገዳዮችና ወንጀለኞች ንስሐ ሳይገቡ በሽፍንፍን ዛሬ የትግል አባወራ ሊሆኑ ከተነሱ ያለፈው ብሶ ይቀጥላል እንጂ ለውጥ አይመጣም። ወንጀለኛ ወግድ ተለይ ጥሩምባ ይነፋ። ታሪክ አይበረዝ ስንል በራጆች በግርግር የበላይነትን ይዘው መከራችን ቀጣይ እንዳይሆን በሚል ነው። ያ የታገለውና አኩሪ ታሪክ ጽፎ ባለፈው ትውልድ ላይ ጭፍን ዘመቻ የከፈቱት ሁሉ ለአገር የሚበጅ ስምሪት አልተያያዙም። የቆሸሸ ታሪካቸውን በንስሐ እንዲያጸዱ መጠየቅ አለባቸው። ይህን ማለት ቂም አይደለም። የገለማውን አገዛዝ ስንታገልና ለመታገል ራሳችንም መጽዳት ስላለብን ነው። አለበለዚያ የጠገበውን ቀበሮ በተራበ ጅብ ለመተካት መጣሩ የሚጠቅመን አይሆንም። በአቋማቸው ጸንተው ለአገርና ለወገን ብለው ሕይወታቸውን የሰጡትን የምናከብረው ከሃዲዎችን በማግለልና በማራቅ ብቻ ነው። ወያኔን እምቢኝ ብለው ሕይወታቸውን የሰጡትን ፕሮፌሰር አስራትን የምናከብር ከሆነ ደግሞ ከደርግም ከወያኔ ያደሩትን ሌላ ፕሮፌሰር ማክበር አንችልም። ለአገር ብሎ ከፍተኛ መስዋዕትነትን የከፈለ ትውልድንና የሀፋንም እያወገዝን ትላንት ከወያኔ ጋር ሆነው አገራችንን ያጠፉትን መሪ ብለን ልናስብ ከተነሳን አሳዛኝ ዜጎች መባላችንና መሆናችንም የሚቀር አይደለም። ታሪካችንን ከበራዦች ነቅተን መጠበቅ ያለብን የነገ ድላችን ዋስትናና መሰረት ስለሆነ ነው። ታሪኩን የረሳ ስህተቱን ይደግማል። መስዋዕት የሆነ ዜጋን የዘነጋ አገር ሻጭ ባንዳውን ያወድሳል። ለዚህም ነው ከረረ መረረ ዝም በሉ፣ ያለፈው ይረሳ፣ ስልጡን ፖለቲካ፣ አዲስ ቅኝት ወዘተ የሚሉትን ሁሉ አንደበታችንን ሳይዘጉን ታሪክ አይበረዝ፣ ጀግናም አይረሳ፣ ባንዳም አርበኛ አይባል፣ ወንጀለኛም ንስሐ ሳይገባ ከሕዝብ ጎራ አይደባለቅ፣ ባንዳና አንጃ ይገለል፣ የታገለውና የተሰዋውም ትውልድ ታሪክ አይካድ የምንለው። ለዚህም ነው ለሁሉም ታሪክ ላይ ቀላጆች ሌባታት ቀስረው ባሰት የከሰሱ ለሐቅ ቆሙትን በውሸት ያጠቁ ሌሊቱ ሲነጋ ሁሉም ተጋለጡ በባዕድ መዲና አልቻሉም ሊጠፉ የሐሳዌ መሲህ ታሪክ ሁሌም ክፉ የምንላቸው
Well, get out.